ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የዛሬ የዕለተ ሰኞ ታህሳስ 24 2015 ዓ.ም የጋቢና ቬ መሰናዶ ካውንስል ጀምሮ ወደ እናንተ የሚደርስ ይሆናል። ዝግጅቶቻችንን ወደ እናንተ የምናደርሰው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ነው። በምሽቱ ከምን ወደ እናንተ ለማድረስ ካቀድናቸው መካከል ጥቂቶቹን እናስተዋውቃችሁ። መንግስት የቤት ሰራተኞችና አስተሪዎች የሚዳኙበትን የህግ ማዕቀፍ ሊያበጅ ይገባል ሲል አንድነት የተባለ ሀገር አቀፍ የቤት ሰራተኞች ማህበር ጠይቋል። ሲሄንና ስፖርት እንዲሁም ደግሞ ሌሎች ጥንቅሮች ሲንገር ነው ወደ እናንተ የመጣ ነው። የደንገረመው መስተናዶ ነው የመረው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። መንግስት የቤት ሰራተኞችና አስተሪዎች የሚዳኙበት የህግ ማዕቀፍ ሊያበጅ ይገባል ሲል አንድነት የተሰኘ ሀገር አቀፍ የቤት ሰራተኞች ማህበር ጠይቋል። በኢትዮጵያ በስድስት ክልሎች ቅርንጫፍ ጽህፈት ቤቶችን ከፍቶ የሚንቀሳቀሰው ተቋሙ ከ13000 በላይ አባላት እንዳሉት የገለጸ ሲሆን በህግ ላይ የተመሰረተ የአስተሪና የሰራተኞች ግንኙነት እንዲኖር ለማድረግ እየሰራ መሆኑን ገልጿል። አስቴር ምስጋናው በዚህ ዙሪያ ያሰናዳችው ዘገባ ቀጥሎ ይቀርባል።
ስማ እንዲቀጠስ ያልፈለገችው ይህች እድሜ 17 ነው ያለችን ታዳጊ የ10ኛ ክፍል ትምህርቷን እንዳጠናቀቀች ከትውልድ ስፍራዋ ጎንደር ተነስታ መዳረሻዋን ባህር ዳር በማድረግ በቤት ሰራተኝነት ከሰው ቤት ተቀጥራ ስራ መጀመሯን ትገልጻለች። ወደ ስራ ህይወት የገባችው ቤተሰቧን ለመደጎም እንደነበረ የተናገረችው ታዳጊዋ ነገር ግን ባሰሪዋ በደረሰባት ድብደባ በመጎዳቷ ስራዋን በመተው የህፃናት ማቆያ ድርጅት ውስጥ ለመግባት መገደዷን አጫውታናለች።
ስድምናም ስታበዛ አረ እኔ እችላለሁ ብዬ ነበር አትቼም ካልሽኝ ሊሄድ በቃ ወደ ሀገር የሚያም ስላት እንዴት ሊሄድ ትኛለሽ ሊሄድ የሚባል ወሬ አታውሪ ምናምን አለችኝ። ከዛን አረ እኔ ሊሄድ ነው ምናምን ብዬ ስላት ገና በወሬ እዛ ይሄን እንደዚህ አድርጋ በካራ እንደነፋችኝ ወዲያውኑ ሽንት ቤት እዚህና አርግሽው እንትኑን ደሙን አለችኝ። ከዛም በኋላ ሽንት ቤት እጄ እንትን ስለው አላቆም አለ ደሙ። አዛ ሆስፒታል ወሰደችኝ። ስራ አላቆምኩም ባንድ በግራዬ እቃ ምናምን አጥብ ነበር።
የ15 አመት ታዳጊ መሆኗን የተናገረችው ሌላዋ አስተያየት ሰጪ ደግሞ በቤት ሰራተኝነት ተቀጥራ በመትሰራበት ቤት ባሰሪዋ ጾታዊ ጥቃት እንደደረሰባት ታብራራለች። እርሷ እንደምትለው ጥቃቱ ከደረሰባት በኋላ በቤቱ መቆየት እንኳን አልተፈቀደላትም።
ስድቧ ታወልዳ ሄድ ስትሄድ ሁለት ቀን ምናምን ሆናል። ከዛ ከነበርሽበት ሰው የተኝተሽ ታውቂያለሽ አለ። እኔ ጻድነት ተኝቼ አላውቅም አልኩ። ከዛ ጫቷሽን የሆነሽን ተናገሪ ስለኝ አስገደደኝ። ምንም አላውቅም እኔ ምንም ጻድነኝ ያልኩት ግን 15 አመቴ ነው። 15 አመቴ ግን 15 አመቴ ነው ስለው በሌላ ቀን ደግሞ ይህን ብተኛ አለ። ዋካዚ ከፍርናሽ ነው አልኩት ስለው ከሱ ግንተን ካልጎል ልተኛል አልተኛ ጋዚ ስለው ከዛ ደፈረ።
ባንቻየው ተፈራ ከሶስት አመት በፊት በአማራ ክልል እንደተቋቋመ የተገለጸው ትንሳኤ የተባለ የቤት ሰራተኞች ማህበር ሊቀመንበር ናት። ለአስር አመታት ያህል ከሰው ቤት ተቀጥራ እንደሰራች ትናገራለች። አሰሪዎችና ሰራተኞች መካከል ያለውን ክፍተት ስታብራራ መብትና ግዴታን ጠንቅቆ ባለማወቅ ነው ትላለች። ወደ ማህበሩ የመጡ ቅሬታ አቅራቢዎችን የግንዛቤ ማስጨበጫ ሰጥተው እንደሚልኳቸው ትገልጻለች።
ዋና ዋና አላማዎቹ የመጀመሪያው የቤት ሰራተኞችን መብት ማስጠበቅ ነው። ሁለተኛ ደግሞ የቤት ሰራተኞች ዘርፈ ብዙ ችግሮችን መፍታት፣ ሶስተኛ የቤት ሰራተኞች ከአሰሪዎቻቸው ጋር መልካም ግንኙነት እንዲኖራቸው፣ አራተኛ የቤት ሰራተኞች በሙያ ብቁ እንዲሆኑና በሙያ የተገነባቸው የቤት ሰራተኞች ማፍራት፣ አምስተኛው የቤት ሰራተኞች ከሚደርስባቸው ችግሮች እንዲደርስ ነው። ከመታወቂያ ጀምረን ስናይ የቤት ሰራተኛ መታወቂያ እንኳን ኢቭን ይላት በህፃንነቷ ትመጣለች። ከሀገሯ ሄዳ ስትጠይቅ አናቅሽም ይሏታል ወይ ቤተሰብ የሌላት ትሆናለች። እዚህ ደግሞ ሲጠይቅ መሸኛ አምጡ ይላሉ። አሰሪዎቻቸው ጋር መልካም ግንኙነት ሲባል አንድ አሰሪና አንድ የቤት ሰራተኛ ችግር ቢገጥማቸው ቢጣሉ ቢጋጩ የመጀመሪያ የሚያደርገው ይሄ ማህበር የማግባባት ስራ ነው የሚሰራ። ለአሰሪዋም ለሰራተኛው ሰራተኛውን ግንዛቤ ይፈጥርና ሁለቱ በመልካም ግንኙነት አብረው ሆነው እንዲሰሩ ውላ ሲይዞ እንደገና በአዲስ አበባ እንዲሰራ ማድረግ ነው። ከዚህ በፊት 200 የቤት ሰራተኞችን የምግዝግጅት የቤት አያያዝና የህፃን አያያዝ በሚል በቴክኒክና ሙያ ከኛ ጋር በጋራ ሆኖ ነፃ ስልጠና እንዲያገኙ የሆነበት ምክንያት አለ። በእንደዚህ አይነት ነው። ግን አሁን ሙሉ ጊዜ የቤት ሰራተኞችን ማግኘት አንችልም። አንቺ እንዳልሽው አሰሪው ፍቃደኛው ነው አይልካቸውም ወደዚህ። እኛም ሄደን ስናንኳኳ ደግሞ እኛም ሻይሉና
ከሁለት አመት በፊት በሀገር አቀፍ ደረጃ የተቋቋመው አንድነት የተሰኘው የኢትዮጵያ የቤት ሰራተኞች ማህበር ሊቀመንበር መሆኗን የገለጸችው ወይዘሮ ሂሩት አበራ ደግሞ ማህበሩ ስነ ልቦናዊና አካላዊ ጉዳቶች፣ አስገድዶ መደፈር፣ የደሞዝ መከልከልና መሰል ጥቃቶች ለተፈጸሙባቸው የቤት ሰራተኞች ፍትህ ለመስጠት መቋቋሙን ገልጸው ሆኖም የህግ ማዕቀፍ ባለመኖሩ ብዙዎች ፍትህ እንደማያገኙ ይናገራሉ። ለዚህ ደግሞ ክፍተት የፈጠረው የሀገሪቱ አሰሪና ሰራተኛ ህግ ነው ይላሉ።
አሁን በተሻሻለው 1156 እንደሆነ ከዛ በፊት በነበሩት 377 ላይ የቤት ሰራተኞችን ኤክስክሉድ ያደርጋል ማለት አያካትታቸውም ለግል ቅጥር አገልግሎት የሚውሉ ብሎ እነሱም ይልና ለቤት ውስጥ የሚያገለግሉ ሰራተኞች ይላል እና በግል ቅጥር ብሎ ስላላካተታቸው በትክክል አይተነዋል እና ወደፊት የህዝብ ተወካዮች ምክር ቤት ህግ ያወጣለታል ደንብ ያወጣለታል ብሎ እንዲሁ ተንጠልጥሎ የቀረ ነገር ነው።
የአማራ ክልል ትንሳኤ የቤት ሰራተኞች ማህበር ሊቀመንበር ባንቻየው ተፈራ በሀገር አቀፍም ሆነ በአማራ ክልል ያሉ የቤት ሰራተኞች መንግስትን የሚጠይቁት አንድ ጥያቄ አለ ትላለች።
የህግ ከለላ ይኖራቸው ልክ እንደማንኛውም ድርጅት ሰራተኛ 1156 ላይ አሁን የድርጅት ሰራተኞችን የፋብሪካ ሰራተኞችን እንዲሁም ደግሞ የሆቴል ሰራተኞችን ያቀፈ ነው። 1156 እኛንም የቤት ሰራተኞችን ይቀፍልን ነው። የዓለም ስምምነት 189 ይጽድቅልን ነው ጥያቄያችን። እንደ ዓለም አቀፍም ነው እየጠየቅነው ያለ ነው እንደ ሀገር አቀፍም ነው።
በሌላ በኩል የቤት ሰራተኞችን በአሰሪዎቹ ላይ ጥቃት እንደሚፈጽሙ የሚገልጹ አሉ። አቶ መለሰ ግዛት በቤት ሰራተኛቸው ባለቤታቸው መገደላቸውን በህፃን ልጃቸውም ላይ የአካል ጉዳት መድረሱን ይናገራሉ።
ያው በሰዓት ልጅቱ ሊሰራ ተቀጥራ ነበረ እና ይህም የተዳደረው እንጀራ መጋገር ነው። ወጣ ተረክባለች እንጀራ ሌሊት ነው ከተኛችበት በዘነዘና መጣት የጠዋት ያገኝናት ብቻዋን ነበረች እሷ። እኔም ፊልድ ነበርኩ አጋጣሚ በተኛችበት ነው በዘነዘና መጣት እሷንም ልጆቿን መተማታ ሄደች ያገኘችው ልጅታ በሁሉ እያጠባች ነው እንደዛው ጋረፈች።
የጸቡ ምክንያት ግን ይታወቅ ነበር?
ምንም ጸብ የላቸው ሳንቲ ነበረ እንጀራ ተዩ ስንታስረክብ ማታ ማታ ነው የምትበስበው ብሩ እና ያን ብር ክሳነት ከቤት ፊት የምትቆጥረው። አሁን ጠዋት እኮ ፖርሶዋ አልተገኘም፣ መታወቂያዋ አልተገኘም፣ ቁም ሰዓቱም ተሰብሮ የተገኘ ራሱ የብሩ ሰዓት ሰብስባ ይዘው ሄደቻል። ህግ ፊት ቀርባ ተፈርዶባታል። 18 ዓመት ተፈርዶባታል።
ስንት?
18 ዓመት
እንደተባለው የኢትዮጵያ አሰሪና ሰራተኛ ህጉ ክፍተት አለበት በማለት የህግ ባለሙያ የሆኑትን አቶ ጀምበር ወርቄን ጠየቅን።
አዲሱ በተሻሻለው የፌዴራል አሰሪና ሰራተኛ አዋጅ 1156/2011 አንቀጽ 3 ላይ የአዋጁ ተፈጻሚነት ወሰን በሚሉት ውስጥ ይካተታል አይካተትም ነው ጥያቄው የሚሆነው። የቤት ሰራተኞች በዚህ አዋጅ ውስጥ እንዲካተቱ አዋጁ አልጋበዛቸውም። አሁን እሱን በሚመለከት ግን ወደፊት በመመሪያ ሚኒስትሮች ምክር ቤት ሊያካትታቸው ወይንም ደግሞ ሊያስተናግዳቸው የሚችልበት ደንብ እንደሚወጣ ያሳያል። አሰሪዎች በሰራተኞች የሚደርሱ የመብት ጥሰቶችን ለመከላከል ህግ አውጪ ወደፊት አጥንቶ በጥናት የተመሰረተ ህግ ሊያወጣ ይገባል።
ጉዳዩ ይመለከተዋል የተባለው የስራና ክህሎት ሚኒስቴር የስራ ኃላፊዎችን ለማነጋገር ከሁለት ሳምንት በላይ ያደረግነው ጥረት አልተሳካም። አማራ ክልል ቤት ሰራተኞች ማህበር ሊቀመንበር ባንቻየው የማስተላልፈው መልእክት አለ ብላለች።
የቤት ሰራተኞች ሲበደሉ ወደኛ ይምጡ። ብዙ ጊዜ የሚጮሁበት የሌላቸው ስለሚመስላቸው መሄጃ የሌላቸው ስለሚመስላቸው ነው ይሄ ሁሉ ጫና የሚደርስባቸው እና ለአሰሪዎችም የምነግራቸው አሰሪም ሲበደል ይምጣ ወደኛ። ትክክለኛ የተበደለ ከሆነ ሰራተኛውም ስትበደል ወደኛ ይምጡ። ምንድነው ምናልባት ህጉ እስከሚጸድቅ ድረስ ትክክለኛ ፍርድ ወይም መፍትሄ ያገኛሉ ብዬ መናገር አልችልም። ግን ቢያንስ ከብዙ በጥቂቱ ምክር አግኝተው ይሄዳሉ። ያቺም ልጅ የበደለች ልጅም በምን ምክንያት እንደበደለች ትጠየቃለሽ። ተጠያቂነት አትድንም ምስክር ካለ አሰሪን ከተጠያቂነት አትድንም። ስለዚህ ሲያስገቡ ደግሞ አሰሪዎች ከደላላ ዝም ብለው አያምጡ። ብዙ ጊዜ ሙያ ሲያጡባቸው ነው የሚደበድቧቸው። እችላለሁ ብለው ገብተው ያን ነገር ሳያገኙ ሲቀሩ ነው ዱላም በደልም የሚደርስባቸውና ከደላላ ሲያመጡ የመጀመሪያው ማድረግ ያለባቸው ሙያ እንድትችል ማሳየት ነው። ምንጊዜም መደላላ ሲያመጡ ትችላለች ቢባሉም እንኳን እንደማትችል ማሰብ አለባቸው።
የቤት ሰራተኞች በማህበር ተደራጅተው መብታቸውን እንዲጠይቁ የረዳቸው ሲቢኤም የተሰኘ ግብረሰናይ ድርጅት መሆኑን የማህበሩ አመራሮች ጠቅሰዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የእግር ኳስ ፈርጥ ሆኖ ለዘመናት የቆየው ፔሌ ባለፈው ሳምንት ህይወቱ ማለፉ ተሰምቷል። የዚህ ኮከብ እግር ኳስ ተጫዋች የቀብር ስነ ስርዓትን በነገው ዕለት የሚፈጸም ይሆናል። ስለ ተጫዋቹ አስተያየት ጠይቀው ነበር የአሜሪካ ድምጽ ዘጋቢዎች። እሱን መከታተል
ኤድሰን አራንስ ዶና ሲሜንቶ ትክክለኛ መጠሪያ ስሙ ነው። በይበልጥ ፔሌ በሚል ቅጽል ስሙ የሚታወቀው ብራዚላዊው የእግር ኳስ ንጉስ 3 የዓለም ዋንጫ በማንሳት ብቸኛ ተጫዋች የሆነው ፔሌ በአንጀት ካንሰር ህመም ሲሰቃይ ቆይቶ በ82 ዓመቱ ትናንት ሐሙስ ታህሳስ 20 ይህችን ዓለም ተሰናብቷል። በአንድ ወቅት ፊፋ የ20ኛው ክፍለ ዘመን ታላቅ ተጫዋች ብሎ የሰየመው ፔሌ ለዓለም እግር ኳስ ጉልህ አስተዋጽኦ እንዳደረገ ብዙዎች ይስማማሉ። ፔሌ በዘመኑ በኢትዮጵያውያን ላይም ከፍተኛ ተጽዕኖ ስለመፍጠሩ በአዲስ አበባ ስታዲየም አካባቢ አግኝተን ያነጋገርናቸው የተጫዋቹ አድናቂዎች ተናግረዋል።
ግሩም ወርቁ ኢትዮ ቴሌኮም ሰራተኛ ነኝ። ፔሌ የእግር ኳስ ጀግና ማለት ነው። እግር ኳስ ከተፈጠረ ጀምሮ እንደ ፔሌ የሚሆን እኔ አላየሁ። በታሪክም አይቻለሁ። በፊት በነበሩ ሚዲያዎች በቴሌቪዥን እናየው ነበር። ዝናውም እንደዚህ በጣም የናኘ ነበር። ፔሌ በጣም ጥበበኛና ለዓለም ፉትቦል ደግሞ ትልቁን ነገር ያበረከተ የዓለም ዋንጫን ደግሞ ልዩ የሚያደርገው ፔሌን በ1958 በ1962 እና በ1970 ላይ ዋንጫ 3 ጊዜ ዓለም ዋንጫን ወሰደ ብቸኛው እግር ኳስ ተጫዋች ነው። የኢትዮጵያ ተጫዋቾች ድሮ መናቃቸው እና መንግስት ወርቁ እና ሽዋን ዛጎናፈር እና አዋድ መሐመድ የሚባሉ ብዙ ተጫዋቾች ነበሩ። በተለይ ኢትዮጵያ ወርቃማ ዘመን ፉትቦል የነበረው የአፍሪካ ዋንጫ ለምሳሌ እዚህ ሲቀር የአፍሪካ ዋንጫ ሲቀር የነበረው ጥበብ ከፍተኛ ነው። ያ ምንድነው የነ ፔሌ የብራዚልን ፉትቦል በመጫወታቸው አንድ ወቅት እነዚህ ዛሬ እንደዚህ ምዕራብ አፍሪካ የሚቀልዱበት በጣም ንቃቸው ነበር በወቅቱ በእነ መንግስት ወርቁ ጊዜ። ምክንያቱም ክህሎታቸው ብዙ ስለነበረ የነ ፔሌ የክህሎት የኳስ ክህሎት ከፍተኛ አስተዋጽኦ ነበረው ለኛ ተጫዋቾች እና ጥሩ አርአያ ሆኖ ነበር ለኛ ተጫዋቾች ብዬ ነው ምገጸው። ፔሌ
ይርዳቸው ደምስ ይባላል። በዛን ጊዜ ኢትዮጵያ ቴሌቪዥን ነው ያስተላልፎ። በዛን ጊዜ ትልቅ አክብሮትና ትኩረት እናደርግበት ነበር። ታዳጊዎች በሙሉ ያው የሱ ስም ሲነሳ ወደፊት መሆን የሚፈልጉት እንደሱ ነው። ከባዶ እግር ጀምሮ ሲጋራ ጫማ በሰፈርም በተለያየም ቦታ ባገኙት አጋጣሚ ምን ትሆናላችሁ ተብሎ ሲጠየቁ ራሱ እንደ ፔሌ ነው ለሚሉ ለትውልዱም ትልቅ አርአያ ጥሎ ያለፈ።
አቶ ተካልኝ ብራን ይባላል። በዛ ዘመን በቴሌቪዥን በማየት ነው እዚህ ሆነን ነበር ትፎዞ የነበረው። የፔሌ ጉዳይ በጣም ስሜት ሁሉም አለው። ብራዚል ካላሸነፈ እኛ ፉትቦል ማናይም ነበር።
የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበሩትና በዘመናችን የኢትዮጵያ እግር ኳስ የውቅና ማማ ላይ የደረሱ ተጫዋቾችንም ያፈሩት የወንድማማቾቹ ዮርዳኖስ አባይና ስምኦን አባይ አባት አቶ አባይ ጌታውን ደግሞ ስለ ፔሌ ያላቸውን ትውስታ ከድሬዳዋ ጫውተውናል።
ቆም ያለቀስ ከገማ ዘበል እንደተፈው ወርዶ እንደተነከረኝ ምክንያቱም ፊቴ በ1958 እሱን በብላክ እንትን ነው ፊልም ላይ ያየሁት። ከስዊድን ጋር ሲጫወት ፋይናል እንዴት እንዳገባ እንዴት ኳስ አንዷን ከመጣችው ኳስ እንዲህ አድርጎ ገና ሳትቆም ኳሷ እንዴት እንደመታት 17 ዓመት ልጅ ሆኖ እሱ ሁሉ ትዝ አለኝ። ከዛ ደግሞ በደንብ ያየሁት የቱን መሰለ 1970 እንደ አውሮፓ አቆጣጠር በእኛ 62 ከጣሊያን ጋር ፋይናል ደርሶ 4-1 ያሸነፉበትን አንድ ኳስ ከዛ ሰጠው ጓደኛ ግን ነው የሽንተ መቶ 56 እንግሊዝ ላይ የተደረገው ከጋሪንቻ ጋር አት ነበሩ ሁለት ጋሪንቻ ከዛ በኋላ ነው ያቆመው ፔሌግን ቀጥሎ እስከ 1970 ላይ ፋርመር ሰርቶ ያንን ሶስተኛ ዋንጫ አገኘ። ሜክሲኮ ላይ ያንን ዓለም ዋንጫ ጨርሻ ፋይናል ላይ ከጣሊያን ጋር ተገናኘ። ምን ጊዜም የማይረሳ ይመስላል። ረኛው እዚህ ጋር ነው ለፔሌ ጓደኛው ሲያቀብለው ፔሌ ይወጣ ፓሷን ይገርማል። ረኛው ሲወጣ ፓሷን ዘሎ ፓሷ በዚህ ጋር አሽለከና በዚህ ጋር ሄደልህና ፈረኛው እዚህ መሐከል ቀረ። እዛ አገኛት ሲመጣ በእንጨት ስር ሄደች። ለዓለም ማረሳው
መላው ዓለም በዚህ ስመጥር የፊት መስመር ተጫዋች ህልፈት የተሰማውን ሀዘን በመግለጽ ላይ ነው። የኢትዮጵያ መንግስትም የፔሌ ከዚህ ዓለም መለየት አሳዝኖኛል ብሏል። ሚኒስቴሩ ለብራዚል መንግስትና ህዝብ እንዲሁም ለእግር ኳሱ ማህበረሰብ ብሎ ባወጣው መግለጫ በመታተኛው ተጫዋች ህልፈት የተሰማውን ሀዘን ገልጿል። አስተያየታቸውን የሰጡን አድናቂዎቹም ሀዘናቸውን እንዲገልጸዋል።
ሰው ኖሮ ያልፋል እና እንደሚባለው እንግዲህ ባንጀት ካንሰር ኦር ምናምን የሚባል ነገር በሚዲያዎች ተሰማለው። በጣም አዝኛለሁ።
በጣም ትልቅ ሀዘን ነው የተሰማን ሁላችንም። ፔሌን በጣም የምንወደውና አድናቂው ነን። በእግር ኳስ ዓለም ውስጥ ፈርቀዳጅ ነው ማለት ይቻላል። እነ ጸባዩ ባሪ እግዚአብሔር እንግዲህ የፈቀደውን ሁሉ አድርጎ በመጨረሻ ነፍሱን በገነት ያኖርልን ማለት።
በጣም ውስጤን የተሰበረው ፔሌ ማለት በጣም ዓለምን የሚያስደንቅ ትልቅ ክብር ያለን ሰው ነው። ፔሌ መሰለ ተጫዋች በዓለም ይፈጠራል ብዬ አላስብም።
ከፔሌ በፊት የዓለም እግር ኳስ ከዚህ የብራዚልን ፉትቦል አልታወቀም። ልክ ፔሌ 10 ቁጥር ለብሶ 1958 የዓለም ዋንጫ ሲወስዱ 17 ዓመቱ ያንን ታሪክ ሰራ። ከዛ በኋላ ብዙ ታሪኮች ሶስት የዓለም ዋንጫ ያቺ የእሱ 10 ቁጥር ለዓለም ፉትቦል ከፍተኛዋን አስተዋጽኦ ነው ያደረገችው። እቺን 10 ቁጥር ደግሞ የዓለም ዝነኛ ተጫዋቾች ነው የሚለብሷት። ፔሌ መቼም ዘላለም የሚዘከር ሰው ነው።
በፔሌ ህልፈት ሀዘናቸውን ከገለጹት መካከል የሆኑት የፊፋ ፕሬዝደንት ጂያን ኢንፋንቲኖ ፔሌ ችሎታውና የፈጠራ ብቃቱ ተወዳዳሪ የለውም፣ ሌላ ማንም ተጫዋች ሊያልማቸው እንኳን የማይችላቸውን ነገሮች አድርጓል ብለዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተንና አዲስ ቸኮልን ለዘገባው አብዝተን እናመሰግናለን። አስከትለን የምናልፈውም ወደ ስፖርት ነው። ለተሰንበት ግዴና በሪሁ አረጋዊ የ40ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድርን አሸንፈዋል። ከአርብ ዕለት ጀምሮ በተካሄዱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ደግሞ አርሰናል መሪነቱን ሲያጠናክር ማንቸስተር ሲቲ ነጥብ ጥሏል። ኬኔዲ አባተ ይቀጥላል።
40ኛው የጃንሜዳ ኢንተርናሽናል ሀገር አቋራጭ ውድድር በሱሉልታ ከተማ ተካሄደ። አመታዊው የጃንሜዳ ኢንተርናሽናል ሀገር አቋራጭ ውድድር ትናንት እሁድ ታህሳስ 23 2015 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሱሉልታ ከተማ በድብልቅ ሪሌ ተጀምሮ በ10 ኪሎ ሜትር ያዋቂዎች ውድድር ነው የተጠናቀቀው። በ10 ኪሎ ሜትር አዋቂ ሴቶች ለተሰንበት ግዳይ በአንደኝነት ስታሸንፍ፣ ጌጤ አለማየሁ ሁለተኛ፣ መቅደስ አበበ ሶስተኛ ሆነው አጠናቀዋል። በአዋቂ ወንዶች ምድብ ደግሞ በሪሁ አረጋዊ አንደኛ፣ ደሰወርቁ ሁለተኛ፣ ጌታነ ሞላ ደግሞ ሶስተኛ በመሆን ውድድራቸውን ጨርሰዋል። በ8ና በ6 ኪሎ ሜትር ወጣት ወንዶችና ሴቶች እንዲሁም በድብልቅ ሪሌ ምድቦችም ውድድሮች ተካሂደው አሸናፊዎቹ ሽልማታቸውን ተረክበዋል። ከ50 አመት በላይ በሆኑ አንጋፋ አትሌቶች መካከል በተደረገው ውድድር አብደላ ሱሌማን፣ አያሌው እንዳለና ጋፊ አባይ ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። ከ50 አመት በታች አንጋፋ አትሌቶች ባደረጉት ውድድር ደግሞ አሰፋ ጥላሁን፣ ተስፋዬ ያያና እሱ ባለው አስናቀ በቅደም ተከተል ከአንድ እስከ 3 ያለውን ደረጃ ይዘው ማሸነፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ከአርብ ጀምሮ በተካሄዱ የእንግሊዝ ፕሪሚየር ሊግ ጨዋታዎች አርሰናል መሪነቱን ሲያጠናክር ተከታዩ ማንቸስተር ሲቲ ነጥብ ጥሏል። ከሜዳው ውጪ ከብራይተን ጋር የውድድር አመቱን 16ኛ የሊግ ጨዋታ ያደረገው አርሰናል 4-2 በማሸነፍ ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 7 ከፍ አድርጓል። የአምናው ሻምፒዮን ማንቸስተር ሲቲ ከኤቨርተን ጋር አቻ መለያየቱ ለልዩነቱ መስፋት ምክንያት ሆኗል። ማንቸስተር ዩናይትድ ደግሞ ወልቨርሃምፕተንን 1-0 በሆነ ጠባብ ውጤት በማሸነፍ ደረጃውን አሻሽሎ ወደ አራተኛ ከፍ ሲል ሊቨርፑልም ሌስተርን 2-1 አሸንፏል። ከመዋዠቅ አቋሙ ያልወጣው ቶተናም በሜዳው በአስቶን ቪላ 2-0 በመሸነፍ አንድ ደረጃ ዝቅ ብሎ አምስተኛ ላይ ተቀምጧል። ቼልሲም ከኖቲንግሃም ፎረስት ጋር አንድ እኩል ተለያይቶ ነጥብ ጥሏል። በሌሎች ጨዋታዎች ብሬንትፎርድ ዌስትሃምን፣ ክሪስታል ፓላስ ቦርንማውዝን፣ ፉልሃም ደግሞ ሳውዝሃምፕተንን ሲረቱ ኒውካስልና ሊድስ ዩናይትድ አቻ ተለያይተዋል። በስፔን ላሊጋ ደግሞ ሪያል ማድሪድ በመጨረሻዎቹ ደቂቃዎች የባላንዶር አሸናፊው ካሪም ቤንዜማ ባስቆጠራቸው ሁለት ግቦች ቫላዶሊድን ሲረታ የሊጉ መሪ ባርሴሎና ከኤስፓኞል ጋር አንድ እኩል በመለያየት ነጥብ ጥሏል። የፈረንሳይ ሊግ አንድን እየመራ የሚገኘው ፒኤስጂ ደግሞ በተከታዩ ሌንዝ 3-1 በመሸነፍ ከመጋቢት ወር ጀምሮ የመጀመሪያ ሽንፈቱን አስተናግዷል። በመጨረሻም ክርስቲያኖ ሮናልዶ በእግር ኳስ ታሪክ ከፍተኛ በተባለ ደሞዝ የሳውዲ አረቢያውን አልናስር ክለብ ተቀላቅሏል። የፖርቹጋሉ አምበል ማንቸስተር ዩናይትድን በመተቸት ባደረገው አወዛጋቢ ቃለ ምልልስ ምክንያት ከክለቡ ጋር ከተለያየ በኋላ ከሁለት ወራት በላይ ክለብ አልባ ሆኖ ነበር የቆየው። ባለፈው አርብ ታዲያ ሮናልዶ በአመት ከ177 ሚሊዮን ፓውንድ በላይ በሆነ ክፍያ ከሳውዲ አረቢያው አልናስር ጋር እስከ አውሮፓውያኑ 2025 ድረስ የሚያቆየውን ውል ፈርሟል። ሮናልዶ ከሳውዲው ክለብ የሚያገኘው ክፍያ በታሪክ ትልቁ የእግር ኳስ ደሞዝ ነው። የ37 ዓመቱ የአምስት ባላንዶር አሸናፊ ሮናልዶ በተለየ ሀገር አዲስ የእግር ኳስ ሊግ ለመለማመድ ጓጉቻለሁ ሲል ከፊርማው በኋላ ተናግሯል። ሮናልዶ አክሎም በአውሮፓ እግር ኳስ ለማሸነፍ ያሰብኩትን ሁሉ በማሸነፍ እድለኛ ነኝ። አሁን ደግሞ በኤሲያ ልምዴን ለማካፈል ትክክለኛው ጊዜ እንደሆነ ይስማኛል ብሏል። የ9 ጊዜ የሳውዲ ሊግ ሻምፒዮናው አልናስር ፊርማውን ተከትሎ ታሪክ እየተሰራ ነው ሲል ገልጿል። የሮናልዶ ክለቡን መቀላቀል ሊጋችንን፣ ሀገራችንንና መጪውን ትውልድ ያነሳሳል ሲልም ክለቡ አክሏል። ሮናልዶ ባለፈው የዝውውር መስኮት አልሂላል ከተባለ ሌላ የሳውዲ ክለብ በ305 ሚሊዮን ፓውንድ አመታዊ ክፍያ የዝውውር ጥያቄ ቀርቦለት የነበረ ቢሆንም በማንቸስተር ዩናይትድ ደስተኛ መሆኑን ገልጾ ጥያቄውን ውድቅ አድርጓል። በዩናይትድ ቤት በሳምንት 500 ሺህ ፓውንድ ደሞዝ ይከፈለው የነበረው ሮናልዶ ክለቡን ከተቸበት ቃለ ምልልስ ጋር ተያይዞ ከሰባት ወራት በላይ የቀረውን ኮንትራቱን በማፍረስ በስምምነት መለያየቱ አይዘነጋም። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቬይ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ መደመጡን መታየቱን ይቀጥላል። ዝግጅቶቻችንን በምን እንደምታገኙቸው እናስተዋውቃችሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
እንዲሁም ደግሞ ዝግጅቶቻችን ላይ በሳምንት 2 ቀን ውይይቶች የምናካሄድ ይሆናል። አስተያየት፣ ጥያቄ ካላችሁ ውይይቶቻችን ላይ መሳተፍ ከፈለጋችሁ በቪያ ማሃሪክ የፌስቡክ ገጽ ላይ ለጋቢና ቪ እያላችሁ መልእክታችሁ የምታስቀምጡልን፣ ስልክ ቁጥራችሁ የምትተውልን፣ እኛም መልሰን እንደውላችኋለን፣ ከእናንተ አስተያየታችሁን እንሰበስባለን። አስከትለን የምናቀርብላችሁ ደግሞ የጤና ቴክኖሎጂ ነው። ማየት የተሳናቸውን የሚያግዝ የሚያነብ መነጽር ተሰናድቷል። በሱ ዙሪያ የተጠናቀሩ ዘገባ ነው የምናቀርብላችሁ።
ሜሻች ኦዲዮን በትምህርት ቤቱ ቅጽር ግቢ ወደሚገኘው የቴክኖሎጂ ክፍል እየሄደ ነው። ዛሬ ለትዕይንት የቀረበው የቴክኖሎጂ ስራም ለንባብ ያግዘዋል። የ17 ዓመቱ ኦዲዮን ከወልደቱ አንስቶ ማየት የተሳነው ሲሆን ከናይጄሪያ ግዙፍ ከተሞች አንዷ ወደሆነችው ሌጎስ ለትምህርት መጥቷል። ኦዲዮን ሙዚቀኛ ነው። ታዲያ ብሬል ብቻ በማንደብ ዓለምን መረዳት እንዴት ሊሳካ እንደሚችል ያሳስባል።
Actually I would prefer is
ይሄንን መተግበሪያ እመርጣለሁ። አሁን ማነበው በብሬል ላይሆን ይችላል። ነገር ግን ይሄ መተግበሪያ ነገሮችን ለመለየት ይረዳኛል።
የኦዲዮን ተስፋይ ታደሰው በናይጄሪያ በተሰራው ቪንሳይት በተሰኘው የስራ ፈጣሪ ድርጅት አማካኝነት ነው። ይሄ ተቋም የጽሑፍና የድምጽ መልእክቶችን የሚተረጉም መተግበሪያን ጨምሮ ብዙ ነገሮችን አምርቷል። የተቋሙ ዋና ስራ አስፈጻሚ ኬላውቶሚ አሁን ላይ መተግበሪያውን ከአይን መነጽር ጋር ለማዋሃድ እየሰሩ ይገኛሉ።
The eyeglasses is pretty much leveraging the same technology as well.
መነጽሩ መተግበሪያው የሚሰራውን ነገር የሚሰራ ሲሆን ተመሳሳይ ቴክኖሎጂ እየተጠቀመ ነው። ይሄ መነጽር ማየት የተሳናቸው እንዲያነቡ ገንዘብና በአካባቢያቸው ያሉ ቀለሞችን እንዲለዩ የሚያደርግ ሲሆን በጊዜ ሂደት ደግሞ እይታ እንዲሻሻል ያደርጋል።
ኬላው ይሄ ሐሳብ የመጣለት አንድ የሚያቆይ ዩኒቨርሲቲ የሚማር ማየት የተሳነው ወዳጁ በንባብ ችግር ምክንያት ትምህርት ማቋረጡን ከነገረው በኋላ እንደሆነ ይናገራል። ያለም የጤና ድርጅት ባለም ላይ ካሉ ማየት ከተሳናቸው ውስጥ ከ15% በላይ የሚሆኑት አፍሪካውያን እንደሆኑ አስተውቋል። አብዛኞቹም ህይወትን ለመግፋትም ሆነ በትምህርታቸው ስኬታማ ለመሆን የሚያግዙ የመርጃ መሳሪያዎች እጥረት እንዳሉባቸውም አስተውቋል። ኢንሳይት የተሰኘው ተቋምም አጋዥ መሳሪያዎቹ በተለያዩ ትምህርት ቤቶችና ተቋማት ውስጥ አገልግሎት እየሰጠ እንደሆነ ጠቅሶ እስካሁን ድረስም 5000 መሳሪያዎችን ሸጫሉ ብሏል።
ጋቢና ቪ አዲሱ ትውልድ ድምጽ እየተገባደደ ነው። እብለትነት በትምህርት በጤና በስነውበት እንዲሁም ደግሞ መዝናኛና ቴክኖሎጂ ሌሎችም ዘገባዎችን ወደናንተ የምናደርስ ይሆናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማርክ ላይ ለጋቢና ቪ እያላችሁ እንድታደርሱን በአክብሮት እንጋብዛለን። አሁን ደግሞ ወደ ሙዚቃ ነው እንሻገረው። ተከበራችሁ አድማጭ ተመልካቾቻችን የሰኞ ምሽት ታህሳስ 4/2015 ዓ.ም የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። ከመላ አሜሪካ ድምጽ ስቱዲዮ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ።